አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ከኤርትራ ጋር እርቅ ለመፍጠር የሰላሙን ስምምነት ተቀበለች። ኢትዮጵያ የውጭ ባለሀብቶችን ለመሳብ ለውጥ አደረገች። አንድ አዞ በማጥመቅ ስነ ስርዓት ላይ የነበሩ ቄስን መግደሉ ተዘገበ የሚሉት ርዕሶች ናቸው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
BBC ማለት የብሪታንያ ዜና ስርጭት ኮርፖሬሽን ኢትዮጵያ ከኤርትራ ጋር ሰላም ለመፍጠር ስላደረገችው ውሳኔ ሲዘግብ ከ16 ዓመታት በፊት የሁለቱን አገሮች ድንበር ኮሚሽን የሰጠውን ውሳኔ እንደምትቀበል ማስተዋቋን ዘግቧል። በውሳኔው መሰረት ባድመ የመሳሰሉት አከራካሪ ግዛቶች ለኤርትራ እንዲሰጡ ተበይኗል ይላል። ይህ ውሳኔ ከ20 ዓመታት በፊት በኢትዮጵያና ኤርትራ መካከል ጦርነት የጫረውን ጠብ ያከትማል ማለት እንደሆነም የቢቢሲው ዘገባ ጠቅሷል። በሁለት ዓመታቱ የጦርነት ጊዜ በሁለቱም በኩል በ10 ሺዎች የሚቆጠሩ ሰዎች አልቋል። የኢትዮጵያ መንግስት ስለ ድንበሩ አከላለል እንነጋገር በማለት እስካሁን ባለው ጊዜ ከባድመ ሳይወጣ ቆይቷል። ኤርትራም መጀመሪያ ግዛታችን ይመለስና ከዛ በኋላ እንነጋገራለን በማለት ኢትዮጵያ ግዛቴን ይዛለች በሚል ስትከስ ቆይታለች ይላል የቢቢሲ ድረገጽ ላይ ወጣው ዘገባ።
የኤርትራ መንግስት ካለምንም ቅድመ ሁኔታ ተመሳሳይ አቋም መውሰድ ይኖርበታል። ለረጅም ጊዜ ያጣነውን የሁለት እህትማማች ሀገሮች ሰላምን በፊት ወደ ነበረው ለመመለስ ያቀረብነውን ጥሪ መቀበል አለበት ሲል የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር በፌስቡክ ላይ መልእክት ማስተላለፉን ዘገባው ጠቅሷል። ኤርትራ ኢትዮጵያ የድንበር ኮሚሽኑን ውሳኔ ካለምንም ቅድመ ሁኔታ እስካልተገበረች ድረስ የምንነጋገረው ነገር የለም ስትል ቆይታለች። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስልጣን እንደያዙ ከኤርትራ ጋር ሰላም የማውረድ እቅድ እንዳላቸው በማስታወስ የቢቢሲው ድረገጽ ዘገባውን ደምድመዋል።
ብሉምበርግ የዜና አገልግሎት በበኩሉ በህዝብ ብዛት ከአፍሪካ ሁለተኛ የሆነችውና በፈጣን ኢኮኖሚ እድገት ከአገሪቱ ቀዳሚው ቦታ የያዘችው ኢትዮጵያ የውጭ መዋለ ንዋይ እየጋበዘች ናት ይላል። ጽሑፉ አያይዞም እስካሁን ባለው ጊዜ ዝግ ሆና የቆየችው ኢትዮጵያ ባለፈው ማክሰኞ የመንግስት ይዞታ በሆነው ቴሌኮም፣ በኤነርጂ ማመንጫና በአቪዬሽን ኩባንያዎች ባለሀብቶች አክሲዮን እንዲገዙ ኢትዮጵያ መጋበዟን ዘግቧል። በእንዲህ አይነት ግዙፍ ገበያ እንዲህ አይነት ተደራሽነት ማግኘት ደግሞ በቀላሉ የማይገኝ እድል ነው ሲልም አክሏል። እንዲህ አይነቱን ፍሰት ወደ ሀዲድ መንገድ፣ ወደ ስኳር ፋብሪካና ወደ ኢንዱስትሪ ፓርኮችም እንደሚዳረስ፣ ይህ ደግሞ በጉጉት ሲጠበቅ የነበረው የገበያ ለውጥ መሆኑንም አውስቷል።
ጠቅላይ ሚኒስትር አብይ ስልጣን ከያዙ ወዲህ የሀገሪቱ ወታደራዊ ኃይል በኢኮኖሚ ያለውን ሚና ለመቀነስ እርምጃ ወስደዋል። ከኤርትራ ጋር ያለውን ጠብ በሰላም ለመፍታት ወስነዋል። የወቅቱ ጠቅላይ ሚኒስትር ስልጣን ከያዙ ወዲህ የፖለቲካው ድባብ ተሻሽሏል ይላል የብሉምበርግ ዘገባ። ኢህአዴግ ስልጣን ከያዘ ወዲህ በዘረጋው የመሰረተ ልማት ውጥን ምክንያት በ6.4 ቢሊዮን ዶላር የሚገነባው የታላቁ ህዳሴ ግድብንም ጨምሮ የኢትዮጵያ ኢኮኖሚ ካለፈው 10 ዓመት ወዲህ ከማንኛቸውም የአፍሪካ ሀገሮች በላቀ ፍጥነት ለማደግ አስችሏል ይላል ዘገባው። የኢኮኖሚው ለቀቅ ማለት ትልቅ የመሰረተ ልማት ውጥኖች ወደ 2 አሃዝ የሚጠጋው የኢኮኖሚ እድገት እንዲሁም ማራኪ የስራ ኃይሏ ከአዲሱ ንቁ አመራር ጋር ተዳምሮ ኢትዮጵያ ለውጭ ባለ ሀብቶች እንቅልፍ ላይ ያለች ግዙፏ የአፍሪካ ኃይል ልትሆን እንደምትችል ብሉምበርግ የዜና አገልግሎት አስገንዝቧል።
ለባለ ሀብቶች ችግር የሚሆነው የቀድሞውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ከስልጣን እንዲሰናበቱ ያስገደደው ህዝባዊ መነሳሳትና ብሔር ተኮር ኃይል ተጠቃሚነት መሆኑን ዘገባው ማውሳቱ አልቀረም። መንግስት የአገሪቱን ኢኮኖሚ ለባለ ሀብቶች ለቀቅ ቢያደርግም መዋለ ንዋይ አፍሳሾች አብዛኛውን የአክሲዮን ድርሻ ሊያገኙ እንደማይችሉ ግልጽ አድርጓል። የባንክ ዘርፉም ለውጭ ባለሀብቶች ዝግ ሆኖ እንደሚቀጥል የብሉምበርግ ዘገባ ጠቅሷል።
የኢትዮጵያ ኢኮኖሚ 80 ቢሊዮን ዶላር መሆኑን የጠቆመው ብሉምበርግ ከሰሃራ በመለስ ካሉት የአፍሪካ ሀገሮች የአክሲዮን ልውውጥ ባለመኖር ሁለተኛው ትልቁ ኢኮኖሚ እንደሆነ የብሉምበርግ ዘገባ ጠቅሶ ቀዳሚዋ አንጎላ መሆኗን አውስቷል። የኢትዮጵያ ቴሌኮም 60 ሚሊዮን የተንቀሳቃሽ ስልክና የየብስ ስልክ ተገልጋዮች ያሉት ግዙፍ ኩባንያ ሲሆን ከአፍሪካ ትልቁ ከሚባለው የናይጄሪያ ኤምቲኤን ኩባንያ ጋር የሚመጣጠን ቢሆንም ገበያው ብዙም አልተገባበትም ይላል ዘገባው። የኢትዮጵያ አየር መንገድ ግን ከአህጉሪቱ እጅግ የተሳካለት ኩባንያ ነው። ከአዲስ አበባ ተነስቶ ወደ 70 የሚጠጉ ከአፍሪካ ውጭ የሆኑ የዓለም ሀገራት መዳረሻዎች እንዳሉት በአህጉሪቱ ውስጥ ደግሞ 60 የሚሆኑ መዳረሻዎች እንዳሉት የብሉምበርግ የዜና አገልግሎት ዘገባ ጠቅሷል።
ኒውስዊክ ላይ የወጣ ዘገባ ደግሞ ባለፈው እሁድ ኢትዮጵያ ውስጥ በተካሄደ የማጥመቅ ስነ ስርዓት አዞ በድንገት የሃይማኖት መሪን አጥቅቶ እንደገደላቸው ዘግቧል። ዶቼ እሸት የተባሉ የፕሮቴስታንት ቄስ 40 ምንጭ ከተማ አጠገብ በሚገኘው አባያ ሃይቅ ላይ ሰዎችን ማጥመቅ ስነ ስርዓት ላይ ነበሩ። 80 የሚሆኑ ሰዎችን ለማጥመቅ ተገኝተው ነበር። ነገር ግን አንድ ሰው ብቻ እንደተጠመቀ አዞ ዘሎ ቄሱን በማጥቃቱ ለሞት ተዳረጉ። የአካባቢው ነዋሪዎች አሳ አስጋሪዎችና ምዕመናኑን ቄስ ዶችን ለመርዳት ሞክረዋል። ነገር ግን እግራቸው፣ እጃቸውና ጀርባቸው ላይ በደረሰባቸው ከባድ ጉዳት ምክንያት ሕይወታቸው ማለፉን የፖሊስ መኮንን እውነቱ ካንኮ ገልጸዋል። አዞ አስክሬናቸውን እንዳይወስድ ሲሉ በአሳ ማስገሪያ መረብ ውስጥ አስገብቶ እንደተከላከሉ የኒውስዊክ መጽሔት ዘገባ ጠቅሷል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።